ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ።
Well, first and foremost, on November 1st of 2022, the guns were silent.
አዎ እንግዲህ እንደ አውሮፓውያን አቆጣጠር ከህዳር 1 ቀን 2022 በኢትዮጵያ ጥቅምት 22 ቀን 2015 ዓ.ም ማለት ነው ጀምሮ ጠመንጃዎች ጸጥ ብለዋል።
የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ለአሜሪካ ድምፅ ከሰጡት ቃለ መጠይቅ የተቀነጨበ ነው። ሙሉ ዝግጅት ከዜና በኋላ ይቀርባል። የአክብሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ ውድ አድማጮች። የቅዳሜ ነሐሴ 13 2016 ዓ.ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። የዝግጅት ክፍላችን ያነጋገራቸው የከፍተኛ ትምህርት ተቋማት መምህራን የሚከፈላቸው ደሞዝ ካለው የኑሮ ውድነት ሁኔታ ጋር የተመጣጠነ ባለመሆኑ ተቸግረናል ብለዋል። ዘገባውን ለምሽቱ ይዘነዋል። በሁለተኛው የስርጭታችን አጋማሽ ደግሞ በሙዚቃ ቃና ዘና የሚያደርጉ ዜማዎችን እያደመጣችሁ ከእንግዱ ወልዴ ጋር እንድታመሹ ተጋብዛችኋል። የዓለም ዜናውን እናስቀድማለን። መልካም ምሽት።
ጤና ይስጥልኝ ክብራትና ክብራን፣ ከቅዳሜ ምሽት ዜና ጋር እንግዲህ ወሌ ነኝ። የሀገሪቱን ሕግ ጥሰዋል በሚል ናይጄሪያ የፌስቡክና ዋትሳፕ ባለቤት በሆነው ሜታ ኩባንያ ላይ የ220 ሚሊዮን ዶላር ቅጣት አስተላልፋለች። የፌዴራሉ የንግድ ፉክክርና የተገልጋዮች መብት ጠባቂ ኮሚሽን ትናንት አርብ ባሳለፈው ውሳኔ ሜታ የሀገሪቱን የመረጃ ጥበቃና የተጠቃሚዎች መብት ሕግጋትን በፌስቡክና በዋትሳፕ በተደጋጋሚ ጥሰዋል ብሏል። የተገልጋዮች መብት ኮሚሽኑ ዋና ስራ አስፈጻሚ አዳሙ አብዱላሂ መስሪያ ቤታቸው ከናይጄሪያ የመረጃ ጥበቃ ኮሚሽን ጋር በመተባበር ከእንደ አውሮፓን አቆጣጠር ግንቦት 2021 እስከ ታህሳስ 2023 ድረስ ባደረገው ምርመራ ሜታ ኩባንያ በናይጄሪያ የተገልጋዮችን መረጃ ካለአግባብ መጠቀሙን ደርሰንበታል ብለዋል። ሜታ ገበያ ካለ አግባብ በመቆጣጠር የናይጄሪያውያንን የግል መረጃ ካለ ፍቃድ ለሌላ ወገን በማስተላለፍ እንዲሁም ናይጄሪያውያን የግል መረጃቸው በምን መልኩ ጥቅም ላይ መዋል እንዳለበት ራሳቸው እንዲወስኑ ባለመፍቀድ ጥፋተኛ መሆኑን ባለሥልጣኑ ተናግረዋል። ሜታ ቅጣቱን ከመክፈል በተጨማሪ የሀገሪቱን ሕግ እንዲያከብርና ገበያውንና የደንበኞቹን መረጃ ካለ አግባብ ከመጠቀም እንዲታቀብ ተጠይቋል። ከ200 በላይ ፍልሰተኞችን አሳፍሮ ወደ አውሮፓ ለመሻገር በመጓዝ ላይ የነበረን ጀልባ በአገሪቱ ባህር ዳርቻ መያዟን ሴኔጋል አስታውቃለች። ፍልሰተኞቹን ያሳፈረችው ጀልባ በሴኔጋል ሰራዊት ቃኝ ጀልባ የተያዘችው ላምፑል በመባል በሚታወቅና በሰሜን ምዕራብ በሚገኝ የአሳ ማስገሪያ የባህር አካል ላይ ሲሆን አምስት ሴቶችንና አንድ ታዳጊን ጨምሮ 202 ፍልሰተኞችን አሳፍራ አትላንቲክን ለማቋረጥ በመሞከር ላይ ነበረች። በዚህ ወር መጀመሪያ ላይ 170 ፍልሰተኞችን አሳፍራ ከሴኔጋል ተነስታ የነበረች ጀልባ ሞሪታንያ የባህር ዳርቻ ስትሰምጥ 90 ሰዎች ሕይወታቸውን አጥተዋል። አደጋውን ተከትሎ የአገሪቱ ፕሬዚደንት ኡስማኔ ሶንኮ ሰዎች በባህር ላይ ለማገልገል አቅም በሌለው ጀልባ ላይ ሆነው የአትላንቲክ ውቅያኖስን ማዕበል በመዳፈር ሕይወታቸውን አደጋ ላይ እንዳይጥሉ መክረዋል። በሜዲትሬኒያን ባህር ላይ ባለው መስመር ቁጥጥሩ እየጨመረ በመምጣቱ ፍልሰተኞች በአትላንቲክ ውቅያኖስ በኩል ለመሻገር የሚያደርጉት ሙከራ እየተበራከተ መጥተዋል። በስፔን የሚገኝ መንግስታዊ ያልሆነ ድርጅት እንደሚለው በያዝነው የፈረንጆች ዓመት የመጀመሪያ 5 ወራት ብቻ ከ5000 በላይ ፍልሰተኞች ሕይወታቸውን አጥተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ትላንት በመላው ዓለም የተፈጠረውን የኮምፒውተር ስርዓትና ቴክኖሎጂ መቋረጥ ተከትሎ ዛሬ ቅዳሜ አየር መንገዶች፣ የንግድ ተቋማትና የመንግስት ቢሮዎች ወደ ወትሮው እንቅስቃሴያቸው ለመመለስ ጥረት በማድረግ ላይ ናቸው። በችግሩ ዋና ተጠቂዎቹ የአየር መንገዶች እንደሆኑ ሲታወቅ፣ ትላንት በሺህ የሚቆጠሩ በረራዎችን ለመሰረዝ ተገደዋል። አውሮፕላኖቻቸውና የበረራ ቡድናቸው መገኘት በሚገባቸው ቦታ ሳይገኙ ሲቀሩ፣ የአየር ማረፊያ ጣቢያዎች ደግሞ መንገደኞች መቀበያና መፈተሻ አገልግሎታቸው አሁንም እንደተመሳቀለ ነው። በመላው ዓለም ለሚገኙ በርካታ ኩባንያዎች የሳይበር ደህንነት አገልግሎት በሚሰጠውና ክራውድ ስትራይክ በተሰኘው ኩባንያ ማይክሮሶፍት ዊንዶውስ ለሚጠቀሙ ደንበኞች የተላከው ማሻሻያ አፕዴት በራሱ ክል የነበረው በመሆኑ ችግሩ ሊፈጠር ይችላል። የተፈጠረው ችግር የሳይበር ጥቃት ወይም ሌላ የደህንነት ችግር እንዳልሆነም ኩባንያው አስተውቋል። በአውሮፓ የሚገኙ የአየር ማረፊያዎች ዛሬ ወደ ወትሮ አገልግሎታቸው የተመለሱ ሲመስሉ የእንግሊዝ የመጓጓዣ አገልግሎት ወደ ወትሮ አሰራሩ ለመመለስ እየጣረ ነው ተብሏል። ወደ አሜሪካ በሰሜንና በደቡብ አቅጣጫ በየብስ የሚገቡ ተጓዦች በኬላዎች ላይ ለሰዓታት ለመጠበቅ ተገደው እንደነበርም ታውቋል። በመጨረሻም የሪፐብሊካን ፓርቲው ፕሬዝዳንታዊ እጩ ዶናልድ ትራምፕ ከጎናቸው ሆኖ ለምክትል ፕሬዝዳንትነት ከሚፎካከሩት ጄዲ ቫንስ ጋር በመሆን ዛሬ የጋለ ፕሬዝዳንታዊ የምርጫ ፉክክር እንደሚደረግባት በሚጠበቀው ሚቺጋን ክፍለ ግዛት የምርጫ ዘመቻ ያደርጋሉ። የግድያ ሙከራ ከተደረገባቸውና በይፋ በፓርቲው ከታጩ ወዲህ እንዲሁም ለምክትል ፕሬዝዳንትነት ከታጩት የኦሃዮ እንደራሴ ጄዲ ቫንስ ጋር የሚያደርጉት የመጀመሪያው የምርጫ ዘመቻ ነው። የሚሽጋን ግዛት ወደ የትኛውን ፓርቲ ሊያዘነብሉና የምርጫውን ውጤት ሊወስኑ ከሚችሉ ግዛቶች አንዷ ስትሆን ትራምፕ ጄዲ ቫንስን ከጎናቸው አድርገው ግራንድ ራፒድስ ከተባለችውና ለረጅም ጊዜ ጠንካራ የሪፐብሊካን ደጋፊ የነበረች በቅርብ ጊዜ ምርጫዎች ግን ዲሞክራቶችን ወደ መምረጥ እየሄደች ባለችው ከተማ ንግግር ያደርጋሉ። በሚሽጋን በ2016 በተካሄደው ምርጫ ትራምፕ በ10,000 ድምፅ ሲያሸንፉ በ2020 በተደረገው ምርጫ ደግሞ ጆ ባይደን በ154,000 ድምፅ አሸንፈዋል። የጄዲ ቫንስ በምክትል ፕሬዝደንት እጩነት መመረጣቸው በሚቺጋን፣ ፔንስልቬንያ፣ ዊስካንሰን እና ኦሃዮ ትራምፕ በ2016 ያገኙትን ድል እንዲደግሙ ድጋፍ ለማግኘት እንዲያስችላቸው ነው ተብሏል። አድማጮች፣ የምሽቱ ዜና በዚሁ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
የዓለም ዜናውን አድምጠን ተመልሰናል። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ፕሮግራማችንን ከአጭር ሞገድና ከኢትዮሳት ቨርቹዋል ቻነል 57 በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይም በቀጥታ ለመከታተል ትችላላችሁ። ለምሽቱ ወደ ተሰናዳው ቀዳሚ ዘገባ እንለፍ። ቆይታ ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ጋር። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር በፕሪቶሪያው ስምምነት አፈጻጸም መሻሻሎች እየታዩና ለውጡ በትክክለኛው አቅጣጫ እያመራ ነው ሲሉ ተናግረዋል። ሃመር ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ ድምፅ ዋና ዘጋቢ ናይኪ ቺንግ ጋር ባደረጉት ቃለ መጠይቅ በአማራና በኦሮሚያ ክልሎች ግጭቶችን ለማስቆም ጥረቶች እንዲደረጉ በአጽንኦት እየተከታተሉት እንደሚገኙ ተናግረዋል። በኢትዮጵያ የጦር ወንጀል ፈጻሚዎችን ተጠያቂነት ለማረጋገጥ በጥንቃቄ እየተከታተልን እንገኛለንም ብለዋል። ቃለ ምልልሱ እንደሚከተለው ይቀርባል።
There are still media reports of starvation and food insecurity in Tigray as well.
በትግራይ ክልል ለረሃብ የተጋለጡና የምግብ ዋስትና ችግር ያለባቸው ሰዎች መኖራቸውን፣ በአማራና በኦሮሚያ ክልሎች ደግሞ ግጭቱ መቀጠሉን የሚገልጹ ሪፖርቶች አሁንም እየወጡ ናቸው። ግጭቶቹን በተመለከተ የዩናይትድ ስቴትስ ሚና ምን መሆን ይገባዋል ስትል ነበር ናይኬቺንግ የመጀመሪያ ጥያቄ ያቀረበችላቸው።
The issues of hunger and of course of humanitarian needs are ones that we are very much engaged in through our US Agency for International Development. We're the largest
የራብ ጉዳይ በርግጥም ደግሞ ሰብአዊ ችግሮች እኛ በዩናይትድ ስቴትስ ያለም አቀፍ ልማት ተራድኦ በመጻሩ USAID አማካይነት በትኩረት የምንሰራባቸው ጉዳዮች ናቸው። ለኢትዮጵያ ከሁሉም ከፍተኛውን ሰብአዊ ረድኤት የምናደርሰው እኛ ነን። ይህ ያለም አቋራጥ የምንሰራበት ጉዳይ ነው። ይሁንና ባለፈው ጉብኝቴ አንዳንድ መሻሻሎች አይቻለሁ። እዚያ በነበርሁባቸው ቀናት እንደ አውሮፓን አቆጣጠር ሐምሌ 8 እና 9 ቀን የፕሪቶሪያን ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም በሚመለከት ሁለተኛውን ዙር ግምገማ አካሄደናል። እውነቱን ለመናገር ከመኖሪያቸው የተፈናቀሉ ሰዎች ወደ ቀያቸው መመለስ መጀመራቸው ተስፋ ወደምናደርግበት የቀድሞ ተዋጊዎችን ትጥቅ የማስፈታት ወደ ማህበረሰቡ መልሶ የማዋሃድና የማቋቋም ሂደትን የማስጀመሪያ ውይይት መራ ግብር ለማካሄድ መንቀሳቀሳችን አበረታቶኛል።
Can you please elaborate on the progress that has been made regarding the
United States Ethiopia ውስጥ በመታበረታታው የሰላምና የእርቅ ጥረት ምን ያህል እርምጃ እንደተመዘገበ ሊያብራሩልን ይችላሉ?
Well, first and foremost, on November 1st of 2022, the guns were silent. And now 20 months in,
እንግዲህ እንዳርፔን አቆጣጣር ከዳር አንድ ቀን 2022 በኢትዮጵያ ጥቅምት 22 ቀን 2015 ዓመተ ምህረት ማለት ነው ጀምሮ ጠመንጃዎች ጸጥ ብለዋል። ያ ከሆነ 24 ተቆጥሯል ማለት ነው። አሁንም ጠመንጃዎች ጸጥ እንዳሉ ናቸው። በርግጥም ይወሰኝ የሆነ አብይ ጉዳይ ነው። ምክንያቱም ያ ጦርነት ካለም እጅግ ደማፋሳሽ ጦርነት ነበር። ከአፍሪካ ህብረት ጋር ሆነን ሰላም ይሰፍንበት እድል ሊፈጠር አድርገናል። ይሁንና አሁንም ብዙ ስራዎች ይቀራሉ። ቀደም ብዬ እንዳልሁት ተፈናቃዮችን ወደ መኖሪያቸው በመመለስ የቀድሞ ተዋጊዎችን ትጥቅ በማስፈታት ወደ ህብረተሰቡ መልሶ በማዋሃድና በማቋቋም መርሃ ግብር ወይም ዲዲዲአር በሽግግር ፍትህና ተጠያቂነት ላይ መስራት አለብን። ይህ እንዳለ ሆኖ አሁን ሁኔታው በስፋት ተሻሽሏል። በአፍሪካ ህብረት የክትትልና ተቆጣጣሪ አካልም እንደተነገረን የሰብአዊ መብቶች ጥሰት አልፎ አልፎ ከመከሰት በስተቀር እጅግ በጣም ቀንሷል። እርግጥ ነው ምንም አይነት የሰብአዊ መብቶች ጥሰት ተቀባይነት አይኖረውም። ስለዚህ ሙሉ በሙሉ መቆም ስላለበት አሁንም ብዙ ስራ መሰራት ይኖርበታል።
What does the Pretoria agreement stand at the moment? Are all the parties
በአሁኑ ወቅት የፕሪቶሪያውን ግጭት በዘላቂነት የማቆም የሰላም ስምምነት ምን ደረጃ ላይ ነው ያለው? ሁሉም ተሳታፊ ወገኖች የገቡትን ቃል ተግባራዊ እያደረጉ ነው?
Well, what I can say is from the part of both the government of Ethiopia and the Tigray Interim Regional Administration and the TPLF,
የኢትዮጵያ መንግስትና የትግራይ ክልል ጊዜያዊ አስተዳደር አሁንም ለስምምነቱ ባላቸው ቁርጠኝነት በጣም እንደጸኑ ናቸው። ያ ደግሞ ስምምነቱ ተግባራዊ እንዲሆን ለማስቻል በጣም አስፈላጊ ነው። እንደሚታወቀው ስምምነቱ ሙሉ በሙሉ ተግባራዊ ሆኖ አልተጠናቀቀም። ስለዚህ ነው ዩናይትድ ስቴትስ ሁለቱም ወገኖች የገቡትን ቃል በተግባር እንዲያሳዩ ግፊት የምታደርገው። እስካሁን በስምምነቱ ያፈጻጸም ሂደት ውስጥ ሙሉ በሙሉ አብረን ቀጥለናል። ሁለቱም ወገኖች ቃል ከገቡባቸው አበይት ጉዳዮች አንዱ ችግሮቻቸውን በፖለቲካዊ ውይይት መፍታት ነው። ወደ ግጭት የሚመለስ ሁኔታ አስቀድሞ መከላከል ያስፈልጋል። የወሰንና ማንነት ጥያቄዎች በሚነሱባቸው አወዛጋቢ አካባቢዎች እንዴት መፍትሄ እንደሚሰጥ ከአንዳች ስምምነት ላይ ለመድረስ ባለ አቅማቸው ሁሉ ጥረት ማድረግ ይኖርባቸዋል።
ተጠያቂ መሆን ያለበት ወገን አለ?
The government of Ethiopia has now developed its policy that they are unveiling.
የሀገር ውስጥ ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ መፈቀድ አለበት። የትግራይ ኃይሎች ሙሉ በሙሉ ትጥቃቸው መፍታትና ከማህበረሰቡ ጋር መልሰው መዋሃድ የሚችሉበት ሁኔታ መረጋገጥ ይኖርበታል። ያ ደግሞ አሁንም የዓለም አቀፉን ማህበረሰብ ተሳትፎ ይፈልጋል። በእኛ በኩል ለፕሮግራም የሚውል ገንዘብ እየሰጠን ነን። የኢትዮጵያ መንግስትም ሌሎች ለጋሾችም እንዲሁ እየሰጡ ነው። ይሁንና ለሰሜን ኢትዮጵያ ህዝብ ዘላቂ ሰላም እንዲመጣ አቅማችንን በሰላም ማጽናት ላይ መዋል አለብን። በእርግጥም ከአሁን ቀደም እንዳልነው እንደ ኦሮሚያና አማራ ባሉ ሌሎች ክልሎችም በውይይት ሰላምን ለማምጣት ለሚደረግ ማናቸውም ጥረት ድጋፍ መስጠታችንን ለመቀጠል ዝግጆች ነን።
አሁን እንደተጠቀሱት ማንኛውም አይነት የሰብአዊ መብቶች ጥሰት ተቀባይነት የለውም። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የጦር ወንጀሎች በሰብአዊነት ላይ የተፈጸሙ ወንጀሎችና የዘር ማጽዳት በትግራይ ጦርነት ወቅት ተፈጽመዋል ሲሉ ከሁለት ዓመታት በፊት ተናግረዋል። ዩናይትድ ስቴትስ ይህንን ጉዳይ ወደ ዓለም አቀፉ የፍትህ ችሎት ማቅረብ ስለምን ተሳናት?
Secretary of State Antony Blinken, as you said, made that determination.
የኢትዮጵያ መንግስት በቅርቡ ይፋ የሚያደርገው የሽግግር ፍትህ ፖሊሲ አለ። እዚያ በነበርሁበት ወቅት ከፍትህ ሚኒስትሩ ጋር ተነጋግሬያለሁ። እርሳቸው እንደገለጹልኝ በመጪው መስከረም ክሱን የሚያዩ ፍርድ ቤቶች ይቋቋማሉ። በተጨማሪም የእውነት ማፈላለግና የእርቅ ስራዎች መፈጸማቸውንም ያረጋግጣሉ። ለዚህም የእውነት ማፈላለግና እርቅ ኮሚቴ ተቋቁሟል። ምክንያቱ ደግሞ በግጭት በተሳተፉት አብዛኞቹ ወገኖች በስፋት ለተፈጸሙ ሰቆቃዎች ተጠያቂነት መኖር አለበት። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያን ብይን በመጋቢት 2023 ሲሰጡ አዲስ አበባ ላይ አብሬያቸው ነበርሁ። ለጠቅላይ ሚኒስትር አብይ አህመድ ይህንን ውሳኔያቸውን አስታውቋቸው ነበር። የጦር ወንጀሎች፣ በሰብአዊነት ላይ የተፈጸሙ ወንጀሎች እንዲሁም ሌሎች ሰቆቃዎች መፈጸማቸውን ማሳወቃችን እጅግ አስፈላጊ ነበር። ቲፔ ጀመረችውና ፈጻሚዎቹ ተጠያቂ የሚሆኑበትን ሂደት እንደግፋለን።
ወደ ጅቡቲም ተጉዘው በቀጣናዊ ጉዳዮች ላይ ከሀገሪቱ ባለስልጣናትና ከምስራቅ አፍሪካ የልማት በይነ መንግስታት በመጻሩ ኢጋድ ባለስልጣናት ጋር መክረዋል። በሱዳን ስላለው ቀውስ ሊነግሩኝ ይችላሉ? ኢጋድ በሱዳን ቀውስ ላይ መግለጫ አውጥቶ ነበር?
Well, yes, you're right. I was in Djibouti, held bilateral talks with the Djiboutian government as well as with the
Djibouti በነበርሁበት ወቅት ከሀገሪቱ መንግስትና ከኢጋድ ጋር የሁለትዮሽ ንግግሮችን አድርገናል። በእርግጥ በሱዳን በርካታ አሳሳቢ ጉዳዮች አሉ። በአዲስ አበባም በነበርሁበት ወቅት የሱዳን ሲቪሎችን ለመርዳት የአፍሪካ ህብረት ባካሄደው የመዘጋጃ ስብሰባ ላይ ተገኝቻለሁ። በቀጠናው በአጠቃላይ እየሆነ ያለው ነገር ኢጋድም ሆነ ዩናይትድ ስቴትስን አስደንግጧል። እየቀጠለ ባለው በዚህ ዘግናይ ጦርነት ውስጥ የሱዳን ህዝብ የገጠመው ተስፋ አስቆራጭ ሁኔታ ዓለም ሊያውቀው ይገባል። በቂ ሰብአዊ እርዳታ የለም። ግድያዎችና ሰቆቃዎች በመፈጸም ላይ ናቸው። ጉዳዩ ተጨማሪ ዓለም አቀፍ ትኩረት እንዲያገኝ ማድረግ ይኖርብናል። አስተዳደራችን የሾማቸው ልዩ ልዑክ አሉ። ባልደረባዬ ታምፔሪዮሎ እርሳቸው ቀን ከሌሊት በመስራት ላይ ናቸው። እዚያ በቆየሁበት ወቅት ከሁሉ አስቀድሞ ለሲቪል ሰዎች እርዳታ በሚደርስበት ሁኔታ ላይ አንዳንድ ነገሮችን ሳስተባብር ነበር። ምክንያቱም እነርሱ የሱዳን ወደፊት ተስፋ ናቸው። በጦርነቱ የተሳተፉ ያሉት ሁለቱም ተፋላሚ ወገኖች የሰብአዊ እርዳታ ስርጭት እንዲፈቅዱና በዋናነት ደግሞ በተኩስ አቁም ላይ እንዲደርሱ ጎትኩቻለሁ።
Do you see a resumption of the Sudan peace talks in Jeddah?
የሱዳኑ የሰላም ድርድር በቅርቡ ይጀምራል ብለው ያስባሉ?
Well, I'll leave that to my colleague Tom Perriello to announce when
it is. ይሉኩ ሳውዲ አረቢያ ጅዳ ላይ አዲስ የተኩስ አቁም ስምምነት ላይ ለመድረስ ያለመ ውይይት ለማስጀመር ተክተው በመስራት ላይ ናቸው። የተባበሩት መንግስታት ድርጅት በአሁኑ ወቅት በድርጅቱ ልዩ መልእክተኛ ለማምራ አማካይነት ጄኔቫ ላይ የሰብአዊ እርዳታ ተደራሽ ለማድረግ የሚያስችል ሁኔታ ለመፍጠር በተያዘው ጥረት እየተሳተፈ ስለመሆኑ ታውቅ ይሆናል። ስለዚህም ዋናው ትኩረታቸው የሰብአዊ እርዳታው ጉዳይ ነው።
የትግራይ ክልልን መነሻ ባደረገው የሰሜን ኢትዮጵያው ጦርነት በሰብዕና ላይ ተፈጽሟል የተባለው ወንጀል በዓለም አቀፉ ልዩ የወንጀል ችሎት እንዲታይ የተደረገው ውይይት አለ?
From my understanding, I mean, that's something that the Ethiopian government is going to...
እንደኔ ግንዛቤ ይህን ጉዳይ የኢትዮጵያ መንግስት ያሰበበት አይመስለኝም። በኢትዮጵያ የፍትህ ስርዓት ውስጥ ተጠያቂነትን ለማረጋገጥ የሚያስችል የሽግግር ፍትህን ተፈጻሚ ለማድረግ እየሰራ ነው። እኛም ለዚያ ድጋፍ ለመስጠት ተዘጋጅተናል። ሆኖም በአሰቃቂ ወንጀሎች ተጠያቂ የሆኑ እንዲሁም በስብና ላይ የተፈጸመ ወንጀልና የጦር ወንጀል የፈጸሙ በእርግጥም ተጠያቂ መሆን ይኖርባቸዋል።
ኢትዮጵያ የምታከናውነው ይህ ሂደት ምንድን ነው?
Right, I mean, this is something, again, that we understand they have been developing their own policy in terms of how they're going to achieve transition.
የዚህን ተጠያቂነት ከማረጋገጥ አንጻር በጥንቃቄና በቅርበት እየተከታተልን እንገኛለን። በአሁኑ ወቅት ትኩረታችን በዚህ ረገድ ኢትዮጵያ በምታከናውነው ሂደት ላይ ነው። ይህ በተደጋጋሚ የተነጋገርንበት ጉዳይ ነው። ተጠያቂነት መኖሩን ማረጋገጥ ያለጥርጥር በጣም ወሳኝ ነው። የኢትዮጵያ መንግስት ይህን እቅድ እንዴት ተግባራዊ እንደሚያደርግ የሚያትት አንድ ሰነድ በቅርቡ ይፋ አድርጓል። ቀደም ሲል እንደገለጽኩት ከፍትህ ሚኒስትሩ ጋር ተገናኝቼ ተነጋግሬያለሁ። ከኢትዮጵያ መንግስት ባለስልጣናት ጋር ባደረግናቸው ስብሰባዎች ሁሉ ስለ ሽግግር ፍትህና ተጠያቂነት አስፈላጊነት እንዲሁም በኦሮሚያና አማራ ክልሎች በአሁኑ ወቅት ቀጥለው ባሉት ግጭቶች ላይ ጥረት እንዲደረግ በአጽንኦት እየተከታተልን ነው። በሌሎች ክልሎችም የሰብአዊ መብቶች መከበር መረጋገጥ አለበት። የዲሞክራሲ ስርዓታችን መሰረትም ያ ነው። በዚህ ላይ ግፊት ማድረጋችን እንቀጥላለን። እነዚህ አሁንም ዩናይትድ ስቴትስ የምትደግፋቸው ነገሮች ናቸው። በመሆኑም የኢትዮጵያ መንግስት የዜጎቹን ደህንነት ለማስጠበቅ የጣለበትን ኃላፊነት እንዲወጣና ሰብአዊ መብቶች መከበራቸው እንዲያረጋግጥ እንሻለን። የፍትህ ሚኒስትሩ እንደነገሩኝ በሚያዩዋቸው የትኞቹም ጉዳዮች ሁሉ ችሎቶች ያቋቁማሉ። እንዲሁም የእውነትና እርቅ አፈላላጊ ኮሚሽን ይኖራቸዋል። በግጭቶች ውስጥ ያለፉ በርካታ ሀገራትም በተመሳሳይ ያደረጉት ይህንኑ ነው። በኢትዮጵያም ይኸው እውን ሆኖ ማየት እንፈልጋለን። በውይይት ሰላምን ለማምጣትና ግጭቱን ለማስቆም የሚደረጉ የሽምግልና ጥረቶች እንደግፋለን። የኔም ሆነ የሥራ ባልደረቦች ጥረት በዚህ ላይ ያተኮረ ነው። ተጨማሪ አዎንታዊ ለውጦች ባለመታየታቸው አንዳንድ ጊዜ ተስፋ ልንቆርጥና ትዕግሥታችን ሲመናመን ሊሰማን ይችላል። ይሁንና የትግራይ ክልል መነሻ ላደረገው የሰሜን ኢትዮጵያ ጦርነት መቋጫ ማበጀት መቻሉን አንዘንጋ። የጠመንጃ ፈሙዞች ጸጥ ሲሉ ሰላም አለ። በምንፈልገው ፍጥነት ባይሆንም በዝግታም ቢሆን ለውጦች እውን ሲሆኑና ቢያንስ ሂደቱ ወደ ትክክለኛው አቅጣጫ እያመራ መሆኑን እያየን ነው።
ለአሜሪካ ድምፅ ማብራሪያ ስለሰጡን በጣም እናመሰግናለን።
My pleasure as always. I hope we'll do it.
እኔም በጣም አመሰግናለሁ።
የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአሜሪካ ድምፅ ዋና ዘጋቢ ለሆነችው ናይኪ ቺንግ የሰጡትን ቃለ መጠይቅ ነበር ያሰማናችሁ። ፕሮግራማችን ይቀጥላል። አብራችሁን ቆዩ። በኢትዮጵያ የመንግስት ከፍተኛ ትምህርት ተቋማት የሚያስተምሩ መምህራን ክፍያቸው ካለው የኑሮ ሁኔታ ጋር የሚጣጣም ባለመሆኑ መቸገራቸውን ለአሜሪካ ድምፅ ተናግረዋል። ኑሮ የከበዳቸው መምህራን ሙያውን እየተዉ በሌሎች የሥራ መስኮች ላይ መሰማራት መጀመራቸውንና ተመራቂ ተማሪዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። የኢትዮጵያ የመምህራን ማህበር በበኩሉ ጥያቄያቸው ምላሽ እንዲያገኝ ሲሰራ መቆየቱን ገልጾ አሁንም መንግስትን በመወትወት ላይ መሆኑን አስታውቋል። በዚህ ጉዳይ ላይ ከትምህርት ሚኒስቴር ምላሽ ለማግኘት ያደረግነው ጥረት አልተሳካም። አስማማው አየነው ተከታዩን አዘጋጅቷል።
በኢትዮጵያ ረጅም አመታትን ባስቆጠረው የትምህርት ዘርፍ ለመምህርነት ሙያ የሚሰጠው ከበሬታ ከፍተኛ ሆኖ ቆይቷል። በተለይም በከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች ማስተማርና ተመራማሪነት ሁሉም ሊደርስበት የሚመኘው ህልም ነበር የሚለው የወሎ ዩኒቨርሲቲ መምህሩ አቶ ሙልጌታ ጓንጉል ከአስር አመት በፊት ይህን እድል ሲያገኝ የተሰማው እንዲያስታውሳል።
ያኔ ከልጅነትም ስለነበር ዩኒቨርሲቲ በፊት ተማሪ እያለ ዩኒቨርሲቲ ፕሮፌሰሮችን ስታይ እነሱም ሞዴል አድርገህ ስትነሳና በወቅቱ የነበረው ለመምህራን ይሰጥ የነበረው በአንጻራዊነት እውነት ለመናገር በጣም ወደ ስርዓቱ ስገባ ደስተኛ ነበሩ። ሌላ ሴክተር ውስጥ መግባት የተቻለ ወደ መምህርነት መርጠን ነው። የሃየር ኤዲኬሽን መምህር መሆን በራሱ የሚሰጠው ፕሪስቴጅ ነበር።
መምህርነትና ተመራማሪነት ሀገር በሁሉም መስክ ለምታስመዘግባቸው እድገቶችና ለሚወጠኑ የመፍትሄ ሀሳቦች ጉልህ ሚና እንዳለው የሚናገሩት ዶክተር ጉባኤ አሳየ ደግሞ በባህር ዳር ዩኒቨርሲቲ የሰላምና ልማት መምህር ናቸው።
ስናስተምርም በጣም ደስተኛ ሆነን ነበር የምናስተምር። ተማሪዎችንም እኛ ሞዴል ሆነን እንትን ስለምንል የእኛ ተማሪዎችንም እኛን የሚሰጡን ክብር፣ የትምህርት ስንሰጣቸው አቀባበላቸው፣ ለእኛ የሚሰጡን ክብር ትልቅ ነበር እና እኛን እንደ ሞዴል ነበር የሚወስዱን። አሁን ግን ያው ሁኔታዎች እየተቀያየሩ ሲሄዱ መምህራኖች መኖር እያቃተን ሲሄድ የሚሰጠን ገቢ በጣም እየሆነ ሲሄድ የትምህርት እንትኑም እየወደቀ ሄደ።
በየጊዜው እየጨመረ በመጣው የኑሮ ውድነት እየተፈተኑ ካሉ ባለቋሚ ወይም መደበኛ ወራዊ ደሞዝ ሙያዎች መካከል አንዱ መምህርነት ነው። ይህም ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ በሚደርሰው የመማር ማስተማር ሂደት የሚያገለግሉ መምህራን ጥያቄ ሆኖ ዘልቋል። የወሎ ዩኒቨርሲቲ መምህሩ ሙልጌታም የሚከፈለው ደሞዝ አሁን ካለው የኑሮ ሁኔታ ጋር የሚጣጣም አለመሆኑና የትምህርት ስርዓቱ ላይ ያሉ ችግሮች በሚወደው ሙያ ለመቆየት ፈተና እንደሆነበት ይናገራል።
ከመሰረታዊ የሆነውን ፍላጎትን ማሟላት አይታሰብም። ጫማ መግዛት ለራስ አይደለም፣ ለልጆች ዩኒፎርም፣ ለልጆች ደብተር፣ ለልጆች ቦርሳ በአመት አንድ ጊዜ መቀየር አችልም እና አሁን ምናልባትም እንደውም ልጆችህ እኔ ልጄ የኔ አባት በፊት እንግዲህ ምናቅ ነበር የኔ አባት ዩኒቨርሲቲ ያስተምራል ለዚህ ዶክተር ነው ምናምን እንደ እንትን ነበር፣ እንደ ፕሬስቴጅ ነበር፣ እንደ ክብር ነበር የሚጠቀሰው። አሁን ግን የከፍተኛ ትምህርት ውስጥ መኖር ሌላው አማራጭ ስለሌለ እንጂ በጊዜው በነበረው ባለው ነባራዊ ሁኔታ ስላልተቻለ እንጂ እዛ መውጣት የማይፈልግ ባለሙያ አለ ብዬ አላስብም።
ምንም እንኳን የደሞዝና ጥቅማጥቅም ጥያቄዎች በሀገሪቱ በሚገኙ መምህራን ዘንድ እኩል የሚነሳ ቢሆንም በሐምሌ 2011 ዓ.ም በተተገበረው የስራ ምዘናና የደረጃ ማስተካከያ ላይ አልተካተትንም ያሉት የዩኒቨርሲቲ መምህራን ጥያቄያቸውን ለመንግስት በተደጋጋሚ ሲያቀርቡ ቆይተዋል። በከፍተኛ የትምህርት ተቋማት መምህራን የሚነሳውን ጥያቄ ከ2006 ጀምሮ በጥናት ለይቶ ለመንግስት ማቅረቡን የሚገልጸው የኢትዮጵያ መምህራን ማህበር በበኩሉ ጥያቄው ምላሽ እንዲያገኝ ከመንግስት ጋር ሲሰራ መቆየቱን አስታውቋል። ዶክተር ዮሐንስ በንቲ የማህበሩ ፕሬዚዳንት ናቸው።
ዩኒቨርሲቲ መምህራንም በየዩኒቨርሲቲው ያሉና ማህበር መሪዎች በጋራ አዘጋጅተው ያመጡት ጥያቄ ነበር። እሱን ጥያቄ ጊዜ ለመንግስት አቅርበን ነበር። በርካታ ጥያቄዎች ናቸው የቀረቡ። እንግዲህ ከክፍያ ጋር የማስተር ቴሲስ፣ ፒኤችዲ ቴሲስ፣ ፓርታይም ስራ ሲሰሩ እንደዚህ ክፍያዎች ጋር የተያያዙ ጥያቄዎች የነበሯቸው እነዚህን ያካተቱ 2013 ላይ ተነሶ የመጣ ጥያቄ ነበር። እሱን ለመንግስት አቅርበን አንዳንዶቹ ለምሳሌ ማማከር ጋር ከትርፍ ሰዓት ክፍያ ጋር እነዚህ የመሳሰሉ ምላሽ አግኝተዋል። የመኖሪያ ቤትም ምላሽ እንሰጣለን ብሎ መንግስት ያው እሱ በቶሎ ተፈጻሚ አልሆነም።
ጥያቄው አሁንም ምላሽ ባለማግኘቱ የኑሮ ሁኔታው የከበዳቸው መምህራን ሙያውን እየተው በሌሎች የስራ መስኮች ላይ መሰማራት ጀምሯል የሚሉት ያነጋገርናቸው የዩኒቨርሲቲ መምህራን አዳዲስ ተመራቂዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። የሁኔታ ማህበራዊ የሞራል መቃወስ እንዲከሰት ያደርጋል የሚሉ ዶክተር ጉባኤ በበኩላቸው ችግሩ የፖለቲካ ስርዓቱ ለረጅም ጊዜ የተማረውን ኃይል እየገፋ በመምጣቱ የተፈጠረ ነው ይላሉ።
አንድ ሰው አስፓየር የሚያደርገው የሚመኘውን ነገር ነው መሆን የሚፈልገው እና የሚመኘውን ነገር ለመሆን ደግሞ ከላይ ያሉት ሰዎች ዩኒቨርሲቲ ውስጥ የሚያስተምሩ መምህራን እነሱ ሞዴል መሆን አለባቸው፣ ተምሳሌት መሆን አለባቸው። እነሱ ጥሩ ደረጃ መኖር ሲችሉ ሌላውም ደግሞ ያንን ለመድረስ እንትን እያለ ስለሚሄድ ቀጣይ ጀኔሬሽን የተሻለ ነው የሚሄደው። በስራ የሚያምን ትውልድ ይፈጠራል ማለት ነው። አሁን በስራ የማያምን ትውልድ ተፈጥሯል። በአቋራጭ የሆነ ነገር ማድረግ የሚችል ገንዘብ ማግኘት የሚችል ገንዘብ የሚገኝበት ሌላ ቦታ ነው፣ ስራ የሚሰራው ሌላ ቦታ ነው። ሁለቱ ነገሮች አልጠጣም ብለዋል እና ይሄኛው ደግሞ ቀስ ብሎ አንዴ የመጣ ሳይሆን የፖለቲካው ሲስተምም ቀስ ብሎ የተማረውን ኃይል እየገፋ በመሄዱ በተማሩ ባህልና በዚህ በፖለቲከኛው መካከል ጥሩ ያልሆነ የግንኙነት ያንን መንግስት መስበር አልቻለም።
በአዲስ አበባ ዩኒቨርሲቲ ከ25 ዓመታት በላይ አስተምረው አሁን በጡረታ ላይ የሚገኙት የስነ ህይወት መምህር ተመራማሪ እንዲሁም የአካባቢ ሳይንስ ጥናት ባለሙያው ፕሮፌሰር ኤምሬትስ ሽብሩ ተርላ የአካባቢ ተጽዕኖን ጥናትን ጨምሮ በርካታ ለምርምርና ለመማር የሚያገለግሉ ጽሁፎችን አበርክተዋል። ፕሮፌሰር ሽብሩ በጉዳዩ ላይ በሰጡን አስተያየት ይህ ሁኔታ ከአጠቃላይ ሀገራዊ ችግር የሚነሳ ነው ይላሉ።
ለምሳሌ የራሴን ቦስ በማገኘው ደሞዝ በሰርኬ ልጆች የግል ትምህርት አስተምሬ መኪና ገዝቼ ብዙ ናቶች የማስተናግድበት ገቢ ነበረ፣ በቂ ነበር። እንግዲህ ያ ሁኔታ አሁን የለም። ለትምህርት የሚሰጠውም እንደ አስተሳሰባችን የሚያይታን ጊዜም ስናስተምር የምናገለግል የኢትዮጵያን ህዝብ ሀገር እንጠቅማለን ተብሎ ታስቦ ነው ከውጭ ውጭ ሀገር አልቆይም ብለን ሁላችን ወደ ሀገር ተመለስ። አሁን ያ የነበረው መዋቅር መድረክ የለም። አንደኛ አጠቃላይ ስለ ሀገር ለሀገር የሚያስበውም የተማረም ወገንም በላይ ያልተማረ ስንቱ ነው? ለእውቀት የሚሰጠው ክብር የቱን ያህል ነው? የሚገኘው ገቢ ስንኳን አንድ ቤተሰብ ሊያስተዳድር በእኛ ሁኔታ እንደው መደበኛ አይነት አገልግሎት ስለሚያውል እንኳን የመኪና ቤንዚን መግዣ የሚበቃ አይደለም። እና ያን ጊዜ የነበረው መስተጋብር አሁን የለም። ያን አይነት የሚያስቡ ሰዎችም በብዛት ያሉ አይመስለኝም። አሁን እውቀት በብዛት ከስልጣን ነው የሚመነጨው። ማወቅም የስልጣን መድረክ እንጂ የትምህርት ገበታ እየመሰለ አልሄደም። እንግዲህ እነዚህ ሁሉ ተደማምረው እኛ የነበርንበት ጊዜና አሁን ያለው በጣም የተለያየ ነው። እንዴት ሊታከም እንደሚችልም እርግጠኛ አይደለሁም፣ ለመገመትም ያዳግታል።
የከፍተኛ ትምህርት ተቋማት መምህራን የሚያነሷቸውን ጥያቄዎች በተመለከተ የትምህርት ሚኒስቴር ከፍተኛ ኃላፊዎች ምላሽ እንዲሰጡን ለማድረግ ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካልንም። በቀጣይ በዚህ ጉዳይ ምላሽ የሚሰጡን ከሆነም አካተን ወደ እናንተ የምንመለስ ይሆናል። ይሁንና ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ሰኔ 27 2016 ዓ.ም በሰጡት ማብራሪያ ወቅት በቂ ደሞዝ ሳይከፈላቸው ሀገራቸውን እያገለገሉ ናቸው በሚል ከጠቀሷቸው ሙያዎች መካከል አንዱ መምህርነት ነው። የኢትዮጵያ መምህራን ማህበር አባላት ነሐሴ 30 ቀን 2015 ዓ.ም ከጠቅላይ ሚኒስትር አብይ አህመድ ጋር በጽህፈት ቤታቸው ውይይት አድርገው እንደነበር የሚገልጹት የማህበሩ ፕሬዚዳንት ዶክተር ዮሐንስ በንቲ አሁንም ጥያቄዎችን ለመንግስት በማቅረብ ውትወታቸውን መቀጠላቸውን ይናገራሉ።
አጠቃላይ ችግር እንዳለ ይታወቃል። እኛም ይህንኑ በየጊዜው መድረክ ስናገኝ ለመንግስት ስናቀርብ ነው የነበረው። አሁንም አጠናክረን እያቀረብን ነው። እንግዲህ ፍልሰትም አለው። ድሮ ከሁለተኛ ደረጃ ነበር በአብዛኛው የሚስተዋለው። አሁን ዩኒቨርሲቲ አካባቢም የተሻለ ክፍያ ፍለጋ እየለቀቁ እንደሆነ መረጃዎች አሉ። እንግዲህ ችግሩ ሰፊ ነው። የዩኒቨርሲቲ መምህራን የሚያነሷቸውን ጥያቄዎች ትምህርት ሚኒስቴር በደንብ ነው የሚያውቀው።
በጉዳዩ ላይ የአሜሪካ ድምፅ ያነጋገራቸው የዩኒቨርሲቲ መምህራን መንግስት ለትምህርት ስርዓቱ ትኩረት ሰጥቶ ችግሩን ለመፍታት ቢሰራ ጥያቄያቸውም አብሮ ይመለሳል ብለው እንደሚያምኑ ይናገራሉ። የባህር ዳር ዩኒቨርሲቲ መምህሩ ዶክተር ጉባኤ አሳዬ ችግሮችን በጥናት ለይቶ ዘላቂ መፍትሄ መስጠት ሙያውን ለመታደግ ያስችላል ይላሉ።
እኔ እንድመራመር እኔ እንድሰራ የመጀመሪያው ዳቦ መብላት አለ። ለምን ታሪክ ጀምሮ ከሃይስኩል ጀምሮ እስካሁን ድረስ ያለ ነው ያለው የትምህርት ጥራት ችግር ኢኮኖሚውም እንዳለ ሆኖ በትምህርት ፖሊሲዎች ችግር የመጣለ። እኔ ዩኒቨርሲቲ ውስጥ ከገባሁ በ18 ዓመት ውስጥ ሜይ ቢ 10 ጊዜ ወይም 9 ጊዜ ካሪኩለም ተቀይሮ ሊሆን ይችላል። ዝም ብሎ ፈንድ ከተገኘ አንድ ሀገር የሆነ ብር ካመጣ ለዛ ነው የሚቀየረው። ተጠምቶ ምን ተብሎ አይደለም። እሱ ረጅም ጊዜ የሚወስድ ነው። ጥናት ያልኩ እሱን ከሱ ጋር ተገናኝቶ ነው። ሌሎችም በጥናት ላይ የተመሰረቱ ነገሮች ይመጣሉ። ይህን ችግር ግን ለመቅረፍ ቁርጠኝነት ያለው መንግስት ያስፈልገዋል። ይህን ደግሞ መስራት ይቻላል። መስራት የማይቻል ነገር የለም። ዋናው ግን ትኩረት ሰጥቶ መስራት ነው።
በዩኒቨርሲቲ አካባቢ የሚነሳው ችግር ከሀገሪቱ አጠቃላይ ችግር የሚመነጭ ነው የሚሉት ፕሮፌሰር ሽብሩ ተድላ በበኩላቸው ለመፍትሄውም በሀገራዊ ምክክር ኮሚሽኑ ተስፋ አድርገዋል።
ፕሮፌሰር መስራሪያ የሚመራው የውይይት መድረክ ያ እንደ ትልቅ ጠለላ ሆኖ እና ተግባራዊ መሆን ከቻለ እና ስምምነት ላይ ከተደረሰበት ከሱ ስር እየተፈለቀቁ እየተመነዘሩ የተለያዩ ችግሮቹን ለማስተናገድ ይቻል ሆኖ የሚል እንግዲህ ግምት ነው ያለኝ። እንደ ሀገር ማሰቡም እንደ ህዝብ ማሰቡም ተበድያለሁ የሚለውም በደሉ ምን እንደሆነ ማወቁም ያ ከሆነና አንድ አይነት አስተሳሰብ ምናስብ ከሆነ በተለያየ ደረጃ ያሉትን ችግሮች በየዘርፉ እየቀረፉ ማስተናገድ ይቻል ሆኖ የሚል እምነት ነው እንግዲህ ያለኝ።
በኢትዮጵያ በአሁኑ ወቅት 46 የመንግስት ዩኒቨርሲቲዎች የሚገኙ ሲሆን ከእነዚህም መካከል 8ቱ የምርምር ዩኒቨርሲቲ ተብለው የተለዩ ናቸው። በእነዚህ ዩኒቨርሲቲዎችም በማስተማርና በምርምር ዘርፍ የተሰማሩ ከ49,000 በላይ መምህራን እንዳሉ የትምህርት ሚኒስቴር መረጃ ያሳያል። በ2015 የነበረው አጠቃላይ ተማሪዎች ቁጥርም ከ460,000 በላይ ሲሆን ይህም በትግራይ ክልል የሚገኙ ዩኒቨርሲቲዎችን እንደማያካትት መረጃው አመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማው አየነውንና እንግዶቹን ለዘገባው እናመሰግናለን። የቅዳሜ ምሽት ፕሮግራማችን ተጋምሷል። አሁን ለመዝናኛችሁ ያላችሁን ዜማዎች አሰናድቶ ለሚጠብቃችሁ ለእንግዶ ወልዴ መስተንግዶውን እለቅለታለሁ። መልካም ጊዜ።
ጤና ይስጥልኝ፣ ለምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ ምሽቱ 4 ሰዓት አብሬያችሁ ማምሸው እንግዶ ወልዴ ነኝ። ተኩዬ ልምጣ ወይ እያለች ነው ቤተልሔም ሸረፈዲን። ቤቲ ሼር ይሏታል በአጭሩ ሲጠሯት። ግጥም ናትናኤል ግርማቸው፣ ዜማ ምዕረታብ ደስታ፣ ሙዚቃ ቅንብርና ሚክሲንግ ታምሩ አማረ፣ እንዲሁም ማስተሪንግ አበጋዝ ክብረ ወርቅ ሺዮታ እንደሆኑ በተለቀቀው ቪዲዮ ላይ ተመልክቷል። ለዛሬ የሙዚቃ ቃና መክፈቻ አድርጌዋለሁ።
Down.
ቤቲ ሼር ነበረች ተኩዬ ልምጣ ወይ ስትል የነበረው። I heard it through the grapevine. በርካታ የሞታውን አቀንቃኞች አዚመውታል። ስሞኪ ሮቢንሰን እና ግላዲስ ናይትን ጨምሮ። የኔ ምርጫ የማርቪን ጌይ ነው። I heard it through the grapevine. I heard it through the grapevine. ወደ ቀድሞው አፍቃሪሽ መመለስሽን ሐሜት መንደር ሰማሁ ያለ ነበር ማርቪን ጌይ። የሙዚቃ ቃና ይከተላል። የዘምባባ ማርነሽ ጥላውን ገሰሰ።
Yes, and Baba Marne, ፍቅርሽ ቀጥማኒ መስላል ጸፍርሽ መርኩዘ ወደቀ በትር አይንሽ ሳይ ተገትር ባንቺ ለዛ ሁሉ ያድራሉ ሲያልሙ የዘንባባ ማርነሽ አው የዘንባባ ማርነሽ ንቦች የቀሰሙ በጣም ቀስቀስ ያለ ውርጭ ነው ሰፈሬ የቀጩ መድኃኒት አው የቀጩን መድኃኒት ስጭኝ ለከንፈር የረጋ አልደርስ ብሽ አልኩኛ እጄን ብዘረጋ የዘንባባ ማርነሽ ወለላሽ የረጋ አልደርስ ብሽ አልኩኛ እጄን ብዘረጋ Yezin baba marnish Yezin baba marno fikrishi ke tamani maslan fikrishi merkuze wadak batre ay shin sai tagatre የተጫውቺ ካንቺ ሳልላፋ ሜዳ ላይ ቀረሁኝ ዋ ሜዳ ላይ ቀረሁኝ ቆሜ ሳንከላፋ ለኔ ጨረቃዬ ከዋክብት ያንቺ ነሽ ጣፋጭ ምሳራቴ ጣፋጭ ምሳራቴ የዘንባባ ማር።
በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዳ ወሌ ነኝ። Purple Rain, Prince and the Revolution is senyo bandu yete cha wutut Amerikano chu betam yemiyodut zefen no. Ba 1984 yewtaw yi zefen bezaw amet bezaw sim Purple Rain film indisserra mekniyat honwal. Bemelaw alam be cinema qerbo ba waqtu ka 7 million dollar belay agintwal.
Purple rain seem to make up your mind. I think you better close it. Let me guide you to the purple rain. Purple rain, purple rain. Purple rain, purple rain. You know what I'm saying about up here? Come on, raise your hand. Purple rain, purple rain.
ሰማዩ ላይ ደም በሚታይበት ጊዜ የቀይና የሰማያዊ ድብልቅ ሐምራዊ ቀለም ይኖረዋል። Purple Rain ሐምራዊ ዝናብን በለው ያለም መጨረሻን የሚያሳይ ነው። ከሚወዱት ጋር ይሆኑና አምላክ በሐምራዊው ዝናብ ውስጥ ይምራው ያለ ነው ፕሪንስ። መቼም በዚህ ሀገር ይሄን ዘፈን የማይጫወት ባንድ የለም ቢባል ማጋነን አይሆንም። በእንደ አውሮፓን አቆጣጠር 2007 በነበረው የአሜሪካ ሀገር ኳስ ፍጻሜ በረፍት ሰዓት በነበረው የሙዚቃ ትዕይንት ፕሪንስን ዘፈኑን በሚያቀርብበት ወቅት ስቴዲየሙ በሐምራዊ መብራት ደምቆ ሳለ በአጋጣሚም ዝናብ በመዝነቡ ታዳሚው በደስታ ሲቃተው ጦ ነበር። አንቺ ልጅ አደራ ሶድሽ ወደጂኝ ለሉር ካንቺ ጋራ ቆየት ያለ የፍሬም ታምሩ ዜማ ነው። በትዝታ ወደ ኋላ የምትሄዱ እንደምትኖሩ ገምታለሁ።
Oh, oh, anchi le jadara, oh, oh, anchi le jadara, se ote shudaji, oh, oh, leno kanchigara, oh, oh, leno kanchigara, sasebe shiye walku, oh, oh, sasebe shadralem, oh, oh, sasebe shadralem, sasebe shiye walku, oh, oh, sasebe shadralem, Oh, it's a special Not got any bigger Oh, I'm chino de chalem Oh, I'm chino de chalem Not got any bigger Oh, I'm chino de chalem Oh, I'm chino de chalem Salo de shbahan setem Oh, you are dead kushan edem Oh, you are dead kushan edem Sarudesh bahasat, oh yodet kushalelam, oh yodet kushalelam. Neshayrenyim hodinem, oh yodetela shalchelam, oh yodetela shalchelam. Neshayrenyim hodinem, oh yodetela shalchelam, oh yodetela shalchelam. Oh, oh, anchi le jadara, oh, oh, anchi le jadara, se wote shudaji, oh, oh, le nur kanchi gara, oh, oh, le nur kanchi gara, yanchi chilal lui, oh, oh, ye baak shanjitish, oh, oh, ye baak shanjitish, yanchi chilal lui, oh, oh, ye baak shanjitish, Oh, yeah, but you can't get a shit. Oh, oh, it's a dash, but I'm got it. Oh, it's a dash, but I'm got it. Yeah, you can't get a bit of all. Oh, it's a dash, but I'm got it. Oh, it's a dash, but I'm got it. This one banded it, baby. Oh, the green is she young queen. Oh, the green is she young queen. Some band oh oh it can she yak oh oh it can she yak vekreshin la magete oh oh batam undakam koy oh oh batam undakam koy vekreshin la magete oh በጣም ደከምኩ ሆይ በጣም ደከምኩ
አንቺ ልጅ አደራ ኤፍሬም ታምሩ ነበር። ዴቪዶ ወይም በሙሉ ስሙ ዴቪድ አደዴጂ አደለኪ በአሜሪካ አትላንታ ተወልዶ ናይጄሪያ ውስጥ ያደገ አቀንቃኝ ነው። ይህ ብሎ ማይ ማይንድ የተሰኘው የአፍሮ ቢት ቅኝቱ ነው። በዚህ ሙዚቃ ላይ የአሜሪካዊ አቀንቃኝ ክሪስ ብራውን ተሳትፏል። ዴቪዶ ስለ እርሷ ያለውን ፍቅር ጥንካሬ የገለጸበት ዜማው ነው ብሎ ማይ ማይንድ። ለምሽቱ የሙዚቃ ቃና የመጨረሻ ምርጫ አድርጌዋለሁ። ሳምንት እንገናኝ። ሰላም።
Of it. I don't give a shit about who telling all our business. this when I'm killing it, when I'm feeling it, kissing it and turning to another. Yeah, yeah, girl, I'm gonna put a heart on. Angry and you're dangerous. It don't matter, no. Cause your body controlling me. It don't matter now. And I know you see the same bitch. Nobody gonna change how we live. Nobody gonna change how I feel about you. I want to do you whatever you want. Freaky, freaky for you. Show me why you're into. Oh, girl, you just belong. I'm trying to steal your love. I'm guilty of it. I don't give a shit about who telling all our business. When I'm killing it, when I'm feeling it, teasing it and turning to another. Yeah, yeah, girl, I feel like what I don't know. Angry and you're dangerous. It don't matter, no. Cause your body controlling me. It don't matter now. And I know you see the same bitch. Nobody gonna change how we live. Nobody gonna change how I feel about you. I want to do you whatever you want. Freaky, freaky for you. Show me what you're into. Oh, girl, you just belong.
አሜሪካ ድምጽ ራዲዮ ያማርኛ አገልግሎት በየቀኑ የሚተላለፈው ያማርኛ ፕሮግራም የዛሬው በዚሁ ተጠናቀቀ። ነገ ከምሽቱ በ3 ሰዓት መልሰን እስከምንገናኝ ያስተናግድኳችሁ ቆንጂት ታዬ ነኝ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እጅጉን አመሰግናለሁ። ነገ በሌላ ፕሮግራም እስከምንገናኝ ሰላም፣ በደህና አደሩ።